ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
ስፖርቲንግ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆች ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለነውን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን።
የወጣቶች እግር ኳስ አሰልጣኝ አባይነሽ አራጋው ነበር የሰማነው። በምሽቱ በዚህ ዙሪያ ዘገባ አለን። ሌሎች ጥንቅሮችንም ይዘናል። ኤደን ገረመው የምሽቱ መሰናዶ መምራት፣ በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ ከመላው አሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንቆይ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ከተመሰረተ 3 አመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከዕለት ተዕለት ህይወት ጋር እንዲዋሃድ ለማድረግ በግንዛቤ ላይ አትኩሮት አድርጎ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ግብረሰናይ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች ስፖርትና የህይወት ክህሎት እንዲሁም ደግሞ የተለያዩ ስልጠናዎችን እንዲያገኙ በማድረግ እንዲሁም በሁሉም የስፖርት ዘርፎች ላይ ያሉ ቡድኖች ከተለያዩ ተቋማት ጋር ትብብሮችን እንዲያዳብሩ ለማድረግ እየሰራ ይገኛል። በተጨማሪም ደግሞ ተቋሙ በተለያዩ የስፖርት አሰልጣኞች የህይወት ክህሎትና ሁለንተናዊ ስልጠናዎችን እንዲያገኙ በማድረግ ላይ ይገኛል። ከተቋሙ ዋና መስራችና ስራ አስፈጻሚ አህዱ ገብሩን አነጋግሬ እንዲሁም ሌሎች ተገልጋዮችን አነጋግሬ ያሰናዳሁት ዘገባ ቀዳሚው ነው።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከ6 አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርቲንግ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለነውን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙም ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈን ነው እኮ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያን ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደነሽ በተፈጥሮ ናቹራል ያገኙት ኢንስትሪዮንት ነገር አለ አይደለም ተመርኩዘን የእግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት የምናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል።
እነዚህ ነገሮችን ሰራ 4 መሰረታዊ ምሰሶዎች አሉ ወይም ደግሞ የተመሰረትንባቸው ዋና ዓላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማፍጠር ወይም በእንግሊዝኛው ትንሽ ይቀላል የኔትወርክ ኤንድ ፓርትነርሽፕ ፕላትፎርም መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም 2030 አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርጎች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሳሪያ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ ዓላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑም ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሪፊጂውን፣ ማርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ ተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምንሰራበት ዲጂታላይዜሽን።
የስፖርት ፎር ቼንጅ መስራች አህዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢኒኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራ ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ እና ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኟ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኞች ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቋሙ በወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው አለ መሰለኝ ካልተሳሳትኩኝ። እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር አሰልጣኞቹ ጋር ተስፋ ምናምን ታያለሽ፣ እንደዚህ ሌላ ሰው መጥተውን ትምህርት ሲሰጥ ያን ያሁን ናሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው በአጭሩ ሰውዬው በአጠቃላይ ያስተማሩ እና አሁን ደግሞ እንደ ሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለምብን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምኑ ልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው። እያወራን ያለ ነው ስለ ህይወት ክህሎት ነው። እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደለም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅት መስራች ስራ አስኪያጅ ቮለንተር ነው የማደርገው። ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረጽ አንጻር ምን ፈልገዋል ያ ላይ ይቀራል ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራሉ። እኛ ሀገር ላይ ስትመጪ ምንም ስራ አይሰሩ። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈልግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ መተሳሰሩን ነገር አይፈልጉትም።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ሀዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዞ እየተንቀሳቀሰ መሆኑን ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አደን ገረመው።
የጋቢና ቪኦኤ መሰናዶ ይቀጥላል። ዩናይትድ ስቴትስ ውስጥ የሁለንተናዊ ጤናን ወይም ደግሞ ዌልነስ ንቃትን ለማስፋፋት ጥረት እያደረጉ ከሚገኙ ትውልደ ኢትዮጵያውያን መካከል አንዷ ቤተልሔም በቀለ ናት። ኪነት ቤት የተሰኘው ተቋም መስራች የሆነችው ቤተልሔም ወጣቶች አእምሯዊና አካላዊ ጤናማነትን የሚያሳድጉበትን ሙያዊ ምክር ትለግሳለች። ቤተሰብና ማህበረሰብ ተኮር አንቂ መድረኮችንም ታስተባብራለች። በተዛማጅ ጉዳዮች ላይ ከሀብታሙ ስዩም ጋር በቅርብ ጊዜ ቆይታ አድርጋ ነበር። ነበረው ወደዛ ነው የምናልፈው።
ኪነት ቤት ሚስጥር ልንገርህ ሀብታሙ፣ ድሮ ተወዛዋዥ ነበር። ማለት አሜሪካ ውስጥ ነው ያደግኩት። ራሴ ተምሬ ልጆችንም ማስተምር ነበረ፣ ፐርፎርመንስ ሰራ ነበር እና በዛ ባህላችን እንዴት አድርገን እንደምናሳይ በዛ ምክንያት ነው ኪነት ቤት የተባለው። በኪነት ቤት ውስጥ ደግሞ እኔ ኮሚኒቲውን እንዴት አድርጎ ስፔሻሊ ወጣቶች ላይ እንዴት አድርጎ እንደረዳቸው ራሳቸውን ማወቅ፣ እርስ በርሳቸው መተያየት፣ መረዳዳት የሚለውን ነገር አይቼ ነበር ማለት ነው። ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። ከዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን፣ ብዙ ፈተናም ነበረ። ያንን ነገር ለኮሚኒቲያችን ምንድን ነው ማድረግ አለብን? እስፔሻሊ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው። ጀስት ጀነራሊ እንደሱ ነው ኦፕሬት ብናደርገው አይደለም። እና ኮቪድ ሁላችንን በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው በማለት የተለያየ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኩባንያ አድርጌ ኦርጋናይዝ ለማድረግ አንጀምረውም በማለት ነው የተጀመረው።
ኪነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልደ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ?
እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው? ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው። ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው? ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስ እና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው። አሁን ደግሞ ስፔሲፊክሊ ኮችንግም ጀምረናል። ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችም ስሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ ላይ ብዙ አይነት ኮችንግ እና የተለያዩ ቦታዎችን የሄድኩኝ ያው ኪነት ቤትንም ሬፕሬዘንት በማድረግ ማለት ነው ስፒኪንግ ኢንጌጅመንትም አደርጋለሁ። ስለዚሁ አይነት ሞልቲ ጀኔሬሽናል እናቶቻችን፣ አባቶቻችን፣ ወጣቶችና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በርሳችን መተያየት የምንችለው፣ እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመርዳታችን በፊት በማለት ብዙ አይነት የተለያየ አይነት ፕሮግራሞችን እያደረግን ነው። ሞስትሊ ደግሞ ቨርቹዋል ናቸው፣ ሰውን መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ሰው የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ። ህዝቦቻችን በሙሉ እዛ ስላሉ ወጣቱንም ባለበት ለመድረስ
በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው?
እውነትህን ነው። ወጣቶች ስንል አንደኛ እንደ እድሜው ይለያያል አይደለም? በጣም ትናንሾች ልጆች 10 ዓመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴት የተለየ ነው። 13 14 15 ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው። አንዱ ትልቅ ነገር ነው እና ለኢች ስቴት የተለያየ አይነት ምክር ነው የሚያስፈልገው። አንድ እሱ ነው። ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚህ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሄልቲ በሆነ መንገድ ባውንደሪ ሴት የምናደርገው እንዴት ነው? ወጣቱንም ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው እና ምንድን ነው የምንሰጣቸው? ምንድን ነው እነሱን የሚረዱትና የሚረዳቸው ነገር? ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ ትናንሽ ልጆች እኔም የራሴ ልጅ አለኝ። ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጪ በመውጣት ናቹራል ሰንላይት በማግኘት ብዙ አይነት ነገር በንፊት አድርገናል። ወጣቶች ግን ይህንን ነገር ቤት ያደርጋል። አድቫንቴጅ አለው፣ የእውቀት ጊዜ ነው፣ ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለ ቫይታሚን ዲ እጥረት ይመጣል በጣም። ምክንያቱም ውጭ አይወጡ ውስጥ ሆኖ ነው የሚሰራውም ሁሉ ነገር ውስጥ ነው እና አይምሮ የቫይታሚን ዲ እጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል። እና ምንድን ነው አድቫንቴጁ ለእናንተ? ኦኬ ይሄንን ከሆነ እንዴት አድርገን ነው ባውንደሪ ሄልፕ የሆነ ባውንደሪ መስራት እና ማድረግ ያለብን? አንድ ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር፣ በአካልም ሆነ ቨርቹዋልም ቢመጡ እንኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ ካይንድ ኦፍ ወደ ባየር ላይ ምንም ሳያስቡ ሰብካንሽስሊ ዝም ብሎ መፍሰዝን የማያደርግ ነበር አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸውን ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶች የምመክረው፣ ለቤተሰቦች።
እንግዲህ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል በማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሀሳብ የራሳቸውን መድረክ ሲያዘጋጁ ሲያካፍሉ እናያለን። በትውልድ ኢትዮጵያውያን ዘንድ ይሄ ሀሳብ ምን ያህል ሰርጸዋል? ምን አይነት ነገሮች ሊስተካከሉ ይገባል ወደሚፈለገው ደረጃ እንዲደርስ?
የተለያዩ አይነት ሰዎች መኖራቸው በጣም ደስ ይላል። ምን ያህል እየረዳ ነው? በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙም ነገርም ስለነበረ በሀገራችን በዛ ሰሞን በጣም ብዙ ኢሞሽናል ፔን ነበረ፣ ሜንታል ጭንቀትም ነበረ በዛ ሰዓት። ኮቪድ ራሱ ያመጣው በእኛ ሀገርም የነበረው ነገር ስላለ ማለት ነው እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መሙ ምንድን ነው ወደ ውጭ ብቻ እየጠቆምን ሳይሆን ወደ ራሳችንም እየተመለከትን እያስተዋልን ኔቱ ጋር ነኝ ምንድን ነው የሚሰማኝ? ለምንድን ነው እንደዚህ የሚሰማኝ? የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቭሊ ያው ደስ የሚለው እኛ ሁል ጊዜ ሂል ማድረግ እንችላለን፣ ሁል ጊዜ መለወጥ እንችላለን። እግዚአብሔር የሰጠንም ጸጋ እሱ ነው። ራሳችንን እንዴት አድርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም ኦፖርቱኒቲ አለን። ግን ብዙ የተሸከመ ሰው ሶሻሊን ደግሞ ብዙ አይነት እኛን ኢንዲቪጁዋሉን ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ነገር ተግተን ራሳችን ላይ ሰርተን እርስ በእርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም። እዚህ ስትመጣ ኢትዮጵያነትን ሳትለውጥ ሳትቀይር በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ታደርግና ሰብ ኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን? ኢትዮጵያነታችንን ሳትለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንም ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚህ አይነት ነገር ላይ እንዳየሁት ከሆነ ስቲል ስራ ያስፈልጋል።
ይሄ ሁለንተናዊ የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችን የሚያጠቃልል እንደሆነ ይታወቃል። ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ። ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ?
ትልቁ ነገር ማስተዋል ነው። ማለት ራሳችንን አብዘርቭ ማድረግ፣ ማየት እና ፓተርናችንን ማስተዋል። አንድ ነገር ኢሞሽናችንን ኢግኖር አለማድረግ አሁን ትልቁ ነገር ማለት ነው። ብዙ ጊዜ ስላንሽም ሆነን ስናለቅስ ምን ያስለቅስሃል፣ ምን ያስለቅስሻል ተብለን የምናለቅስበት ሪዝን ግን አለ። እነዚያን ነገሮች ዝም ማስፋል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉናል፣ ቶሎ ብሎ ዝም ያስብሉናል። እና ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው የቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰብ ምን እንደሆነ እንዳናስተውል ያደርጋልና ራሳችንን ማስተዋል ስንጀምር ራሳችንን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገውን ይሄንን ለውጥ ሰፖርት የሚያደርገውን ነገር ራሳችንን መረዳት የማይሆን ነገር ለእኛ ማስቆ አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለመሙጥጥ እስክትል ድረስ ላትረዳ ትችላለ። ከዛ በፊት ልታቆም ትችላለ። ያን እርዳታ ከአንተ የሚያገኝ ሰው ደስ ላይልም ይችላል። እና አንተ ግን የምታስበው እኔ ከወደኩኝ እኮ አንተንም አረዳም አንቺንም አረዳም ምን የሚለው በሚለው ነገር ላይ ስለሆነ እንደዚህ ነው። እና እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር ለራሳችን ብቻ ሰው ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረግኩ ነው አሁን በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችን ለሰው ትናንሽ ልጅ ያለን አሁን ትንሽ ልጅ ቻዮ ስራገል እያደረገ እየተነሳ ሲወድቅ ምንድን ነው የምንለው? አይዞ በርታ አይደለም ምንለው? እኛም እየተነሳን ስንወድቅ አይዞሽ በርች እያለን ራሳችንን አብዘር ብናደርግና ኮሚኒቲ ቢልድ ብናደርግ በጣም ይረዳናል።
የኪነት ቤት የመቼ ዘመን ህልሞች ምን እንደሆኑ ጠቅላላ አድርገሽ ብትነግሪኝ። በእስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ በርካቶችን ለማንቀት ችላችኋል። የመጪ ዘመን ህልማችሁ ግባችሁ ምንድን ነው?
አስተሳሰባችን ሰፋ እያደረግን ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲውን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር እኮ የሚያዩትን እያዩ ነው ወደ ፊቸርም የሚመለከቱት። እና እኛ ሴቱ ጋር ነን በማለት ተያይዘን እንዴት አድርገን ነው ወደፊት የምንሄደው የሚለው ነገር ላይ እየሰራን ነው። አሁን በወር አንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ። ፍሪ ነው ለኮሚኒቲ ያደረኩት በዙም ነው ጀምረናል ማለት ነው። አሁን ሶስተኛውን አራተኛው ወር ላይ ነን ያለ ነው። ዌልነስን ሙቭመንትም ላይ ደግሞ የሆነ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው እኔ እናንተ እዛ ላይ ተገናኝተን ነበር እና ሙቭመንት ፎር ዌልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ፣ ውዝዋዜ ፎር ዌልነስ። አሁን ደግሞ ወደዛ ያው በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው፣ ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ስቴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሬት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሬት አድርገን በምን አይነት መንገድ ነው ነገሮችን የምናሰራጨው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ስቴት ያሉት በዚህ አጋጣሚ ከኔጋ ፓርትነር ማድረግ ከፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል። የኪነት ቤትም አላማ ዋናው 1 ሚሊዮን ሰዎችን በ10 ዓመት ውስጥ ለዌልነስ ኮልቸር ኦፍ ዌልነስን ቢልድ ለማድረግ ሰፖርት ለማድረግ ነው እና ወደ 100 ኦርጋናይዜሽኖች ጋር መስራት እንፈልጋለን፣ ፓርትነር ማድረግ እንፈልጋለን። እና እንደዚህ አይነቶችን ሀሳብ የሚጋሩ አብረን የምንሰራም ሰዎችም ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ እንዴት አድርገን ነው የምንሰራውንም የሚለው ነገርንም እያሰብን ነው።
ላይም በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ትውልደ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኟቸው የሚገቡ ሀሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን ሀሳብ ስላቀበልሽን ሀሳብ ሁሉ በእጅጉ አመስጋኞች ነን። በጣም አመሰግናለሁ። በአድማጮቼ እና በተመልካቾቼ ስም
በጣም አመሰግናለሁ።
ዝግጅታችን ይቀጥላል። አስከትለን ደግሞ የምናልፈው በዚህ በዋሽንግተን ዲሲ የሚገኝ የተለያዩ ሀገር ስደተኞችን ባህል የሚያስተዋውቅ አንድ ምግብ ቤት ወደ እናንተ እናቀርባለን።
አልባ ጋልዳሜስ ማዕድ ቤት ውስጥ ምን ማድረግ እንዳለባት ታውቃለች። በዋሽንግተን ዲሲ ዋይት ሃውስ አቅራቢያ የሚገኝ አንድ የስደተኞች ምግብ ቤት ዋና ምግብ አብሳይ ናት። ጋልዳሜስ ከ20 ዓመት በፊት ወደ ዩናይትድ ስቴትስ ከኤልሳልቫዶር የመጣች ስደተኛ ናት። ብዙ ስራዎችን ብትሞክርም ምግብ ማብሰል ግን ልቧን አሸንፎታል።
ይህ ምግብ ቤት የዓለም ሀገራት በሙሉ ድብልቅ ነው።
በምግብ ቤቱ የሚቀርቡት የተለያየ ሀገር ገበታዎች ዝርዝር በዩናይትድ ስቴትስ ያሉ ስደተኞች ባህልን የሚያሳዩ ናቸው። ሁሉም ገበታዎች የራሳቸው ታሪክ አላቸው። ጋልዳሜስ የቬንዙዌላም ሆነ የህንድ ምግብ አሊያም ደግሞ የሌላ ሀገር ምግብ ስታዘጋጅ ሁሉም ሰው እንደ ቤቱ እንዲሰማው ትሻለች።
እዚህ ስትመጣ በቃ ቤት መጣ ማለት ነው።
የስደተኛ ምግብ ቤቱ አጋር መስራቾች እንደ ጋልዳሜዝ ተመሳሳይ ፍላጎት ያላቸው ሲሆን ለስደተኛ ጉዳዮች ቅስቀሳ ማድረግ የሚሻሉ ምግብ ቤቱ የስደተኛ ጉዳዮች መሻሻል እንዲያሳዩና ስደተኞች ድጋፍ እንዲያገኙ ከሚረዱ ሀገር በቀል ረድኤት ተቋማት ጋርም በትብብር ይሰራል። ቴያ ኢቫኖቪች አጋር መስራች ናት።
ሳስበው ማህበራዊ ተልኮን ከፈጠራ ጋር ያቀናጀ የንግድ ሞዴል በጣም መልካምና ከዚህ ቀደም ያልተሞከረ እንደሆነ ነው የተሰማኝ።
ኤቫኖቪች ከቤልጅየም ዓለም አቀፍ ተማሪ በመሆን ወደ ዩናይትድ ስቴትስ የመጣች ናት። ሌላኛው አጋር መስራች ደግሞ ፔተር ሽቸስተር ነው። የአሁን ዘመን ስደተኞች ታሪክ ቀድሞ ወደ ዩናይትድ ስቴትስ ከመጡት ጣሊያናዊ ቤተሰቦቹ የተለየ አለመሆኑንም ይናገራል።
ከትውልድ ሀገራቸው የተሻለ ህይወት ለማግኘት፣ ለልጆቻቸው የተሻለ የትምህርት እድል ለመፍጠር እንዲሁም ቅጣትና በደልን ሸሽተው ነው የሚመጡት።
ሽቸስተር የድንበር ደህንነትና ህጋዊ ስደትን ከሰብአዊ ራዕይ ጋር ማቀናጀት ይቻላል ይላል።
አሜሪካ እንደ ሀገር የምትሻውን ደህንነት ለማምጣት የስደተኛ ህጋችን ለማዘመንና ለማሻሻል መንገድ መፈለግ አለብን። ሁሉም ሀገር ድንበሩን እና ዜጎቹን መቆጣጠር ቢፈልግም ነገር ግን በተመሳሳይ ደግሞ ሰብአዊነት የተሞላበት የስደተኛ ህግ ያስፈልገናል።
ኬትሪን ጋርሲያ በምግብ ቤቱ ረዳት ስራ አስኪያጅ ናት።
ወደ ዩናይትድ ስቴትስ ከሶስት ዓመት በፊት ነው የመጣሁት። እንደውም ነገ ልክ ሶስት ዓመት ይሆነኛል።
ጋርሲያ በቬንዙዌላ በወር $20 ደሞዝ ህይወቷን መግፋት ስላቃታት ወደዚህ መጥታለች።
ፓስፖርት አወጣሁና ልክ ቪዛ እንዳገኘው ወደዚህ መጣሁ።
ጋርሲያ በመጣች በስድስት ወር ጊዜ ውስጥ በስደተኛ ምግብ ቤት ውስጥ ስራ አግኝታለች።
የጥገኝነት ጉዳይ ጠበቆቹ ክፍያ በጣም ውድ በመሆኑ ስራ ያስፈልገኝ ነበር።
ጋልዳሜዝ፣ ጋርሲያ፣ ሽቴሽተር እና ኢቫኖቪች ሁሉም የተለያየ ታሪክ ያላቸው ስደተኞች ሲሆኑ ምግብ ቤቱ አንድ ላይ አሰባስቧቸዋል። አሁን ላይ ሁሉም ለራሳቸው ለቤተሰቦቻቸውና በዙሪያቸው ላሉት በሙሉ አዲስ ህይወትን መፍጠር ችለዋል። ለአሊኒ ቦሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በቅንብሩ አብሮ ነበር። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናብታለን። ጤና ይስጥልን።